በደም ሳሳው ባህልን ልማድን በሙሉ ተቀሎ ማቅረብ ቢያስቸግርም ብዙ የተለመደ አይደለም። ምናውቀው ባላንጣዎች የሚፈላለጉበትን የአመራር ወይም ያስተዳደር ባህል ነው የታዘብነውና በቀደሙት ስርዓቶች ውስጥ መለስ ብለን ብንመለከት ይህን እንግዳ ባህል ምናልባትም አዲሱ ጠቅላይ ሚኒስትር በሳቸው ቋንቋ መደመር የሚሉት መቻቻልና ፍቅርን ማስቀደም የሚሰብኩት እንደመሆኑ ዛምደን ለናየው ምድል ይሰጣል። ይሁን እንጂ የተለመደ አሰራር እንዳለ መሆኑ ያንድ መሪ ብቻ ሳይሆን ስር የሰደደውንም ባህል መታገል መጋፋት የሚጠይቅ እንደመሆኑ ተግባራዊነቱን ተጨባጭነቱን እንዴት ያዩታል አቶ ይልማ? ተመራጭነቱን ጥያቄ ውስጥ አናስገባ።
ትክክል ነው አሁን ያስቀመጥከው። ባንተ ፍላጎት ብቻ አይደለም፣ አንተ በምታየው መነጽር ብቻ አይደለም ዓለም የምትሄደው። እየተቻለህን ታደርጋለህ። ያለማሰለስ ያለማቋረጥ እነዚህን ሰዎች ከነን የሚያርቃቸው ወይም ደግሞ በተለየ አቋም ላይ አጽንቶ የሚያቆያቸው ምንድነው? ስጋታቸው ምንድነው? ጭንቀታቸው ምንድነው? እነዚህን ስጋቶች በግልጽ መቅረጽ እና ማወቅ ከቻልን ደግሞ መፍትሄው ምን መሆን አለበት? ይህን ስጋታቸውን እንዴት ነው የምንቀይረው ወይም የምናጠፋው የሚለውን መውሰድና በዛ ላይ ቁርጠኛ እርምጃ መውሰድ ማለት፣ ለምሳሌ የአሜሪካን ሁኔታ ያየን እንደሆነ እንደዛ ነው የሆነው። ከመገንጠል በስተቀር ስቴቶቹ፣ ልዩ ልዩ ስቴቶች፣ የደቡብ ስቴቶች የሚያቀርቧቸውን ብሶቶች ለመፍታት ወኔ ነበረው አብርሃም ሊንከን እና የእሱ ቡድን። የማይነካው አንድነት ብቻ ነበር እና ስፔሻል ትሪትመንት ወይም ደግሞ የተለየ አመለካከት ሊኖረኝ ይገባል፣ የኔ ገበሬዎች እንደዚህ ናቸው፣ የኔ ኢንዱስትሪ እንደዚህ ነው፣ የኔ እርሻ እንደዚህ ነው የሚለው ኢቨን በአጠቃላይ ባርነት መጥፋት እንዳለበት፣ ባርነትን የምንቀበለው ነገር እንዳልሆነ እያወቅም የባሪያ ማስወገድ እርምጃውን እነዚህን የደቡብ ስቴቶች የደቡብ ክልሎቹን ቀስ በቀስ ደረጃ በደረጃ ከዛ እንዲወጡ ፈቅዶላቸዋል። ከመንግስቱ ላይ ባርነት ክልክል ነው ቢልም እንኳን አፈጻጸሚያን ፈቅዶላቸዋል። ለምን? የሚያስጨንቃቸው ነገር ነበር። የኑሮ ስርዓታቸውን በአንድ ጊዜ የሚያጠፋ ወይም ደግሞ አደጋ ላይ የሚጥል ነበር። ኢኮኖሚያቸውን የሚጎዳው ነገር ነበር። ስለዚህ ባይ ኤክሰፕሽንም አንዳንድ ነገር ይደረጋል እና እነዚህን ነገሮች የማድረግ ስልትም መኖር አለበት። በግትርነት አይደለም። በተለይ ደግሞ የሚቃወሙህንና ስጋት ያለባቸውን አካባቢዎች በተለየ ሁኔታ አኮሞዴት ማድረግ ለተወሰነ ጊዜ።
አቶ ይልማ፣ በዚህ የባላንጣዎች ቡድን በተሰኘው መጽሐፍ መነሻነት በዝርዝር ጨምቀው እንዲስማማ አድርገው ባቀረቡትና ለእኛም ለአድማጮቻችን ባጋራነው ጽሑፍ ላይ ከሚዘረዝሯቸው ታላላቅ ምሳሌዎች የሊንከንን የራሳቸውን ጠባዮች፣ የሊንከንን ታላቅ መሪነት፣ የባላንጣዎችን ቡድን ደግሞ አሸናፊ እንዲሆኑ የረዱ ባህሪዎች ሲሉ ይተነትናሉ። ያን የመሰለ ጠባይ ይልቁንም ደግሞ ከዚህ ቀደም በአመራር መስክ ያልተሰማራ ሰው ሲያሳይ የራይ ጥራት፣ የሐሳብ ልዩነትን መቀበል ማለፊያ ነው ብሎ መውሰድ፣ ድልን የራስ ብቻ ለማድረግ ስህተትን መካፈል ኃላፊነት መውሰድ በዝርዝር ያነሷቸዋል። ልምድ ለሌለው መሪ እንዴት ነው ይሄ የሆነው የሚለውን ጥያቄ አሁንም ማንሳቱ አይቀርምና በብዙዎችም ዘንድ አይሳካላቸውም የሚል ስሜት አሳድረው የነበሩ መሪ ነበሩና።
ትክክል። በነገራችን ላይ አብርሃም ሊንከን የአሜሪካ ፕሬዚደንት ሲሆን ይሄ ነው የሚባል ልምድ አልነበረው። ራሱን ያስተማረ ሰው ነው፣ ትምህርት ቤትም አልገባም። በአጠቃላይ ተደምሮ ትምህርት በክፍል ውስጥ የተማረበት ከ12 ወር አይበልጥም። እና ግን አንባቢ ነበር። ከጎረቤት ከሌላ ስቴት እየዞረ መጽሐፍ እየቃረመ አንብቦ ራሱን ያስተማረ ሰው እና እዚህም ላይ አንድ ተወራራሽነት አለው። ከምሰማውና ከማነበው ዶክተር አብይ በጣም አንባቢ ናቸው። የስነ ጽሁፍና የኪነት ወዳጅ ናቸው እና የበለጠ ዝግጅት አላቸው ብዬ አምናለሁ። ዘመኑንም የ150 ዓመት ልዩነት አለ። አሁን ራሳቸውን ኢንፎርም የማድረግ የሌሎችን ልምዶችን የመቅሰም እና የማገናዘብ እድላቸው ለዶክተር አብይ የተሻለ ነው ከአብርሃም ሊንከን። ስለዚህ በዛ ላይ እኔ ስጋት የለኝም። ስብዕናቸውም ጥሩ ነው። ፍቅር ነው፣ መታረቅ ነው፣ አንድነት ነው። በማንም ላይ የጥላቻና የበቀል ስሜት ሳይኖረን በጽኑ ፍቅር ተሳስረን የጀመርነውን የሀገር ግንባታ እንቀጥላለን። ከፍጹም ይቅር መባባል ተነስተን የሀገራችንን ቁስል እናክማለን አለ አብርሃም ሊንከን በጌትስበርግ አድሬሱ። እነዚህ ቃላቶች በተደጋጋሚ ከዶክተር አብይ ንግግር ላይ አያቸዋለሁ በተደጋጋሚ እና በጥሩ አጀማመርና በጥሩ እርምጃ ላይ ናቸው የምወስደው በዚህ ምክንያት ነው ሲሚላሪቲ ስለማይ።
አቶ ይልማ፣ በመሪዎቹ ጠባይ ውስጥ እንዲታይ የፈለጉትን ብዙ ጊዜ ቀርቦ የማይታየንን ቅድም የአመራር ብቃትን የሚያሳይ ዘና የማለትን ሚና እጅግ አስፈላጊ መሆኑን ያን ያህል የምንረዳ አይመስልምና ከመዝናናት አስፈላጊነት ጋር ያነሷቸውን ነጥቦች አካፍሎም የመዝናኛ ፕሮግራማችንን ብንቋጭ።
ልክ ነው። ይሄ በስራ ላይ ከስራ ባልደረቦች ጋር ገና ባለ ሁኔታ መስራት የፈጠራ ችሎታን የመቀራረብን ሁኔታ ያመጣል። እና ደግሞ በአገር አመራር ላይ ያሉ ሰዎች 24 ሰዓት 7 ቀን በውጥረት የሚሰሩ ናቸው። በተለይ ደግሞ በውጥረት ዘመን ውስጥ የሚሰሩ መሪዎች እና ያ መሪ ለሌሎች ሰዎች ፈታ ያለ የሥራ አካባቢ እንዲፈጠር ጥረት የማድረግ ግዴታ አለበት። መቀለድ አለበት፣ መጫወት አለበት፣ ማበረታታት አለበት። እንደዛ እንዲሆን በውጥረት ውስጥ ሥራ መስራት የመጨረሻ ውጤቱ ክሬቲቭ አለመሆን ነው፣ መድከም ነው፣ መሰልቸት ነው፣ ተስፋ መቁረጥ ነው። ያ እንዳይሆን ግዴታ ይህንን የዘና ያለ ኢንቫይሮንመንት የመፍጠር እና ሰዎች ደግሞ እንዲዝናኑም ማበረታታት ይኖርበታል መሪው። አንዳንድ ጊዜ አሁን ጠቅላይ ሚኒስትር አብይ ህዝብ ጋር ሲነጋገሩ ቀልድ ይቀልዳሉ። ትኖር ይችላል እና ሰው ደግሞ ድንገት ቴንስ ሆኖ ካዩ እንዴ ዘና በሉ እንጂ ይህንን እኮ ለቀልድ ነው ያልኩት ይላሉ። ይሄ አንድ ትልቅ የመሪነት ቀላል ነገር ቢመስልንም ጨዋታ ቢመስልንም አንድ ትልቅ የመሪነት ችሎታ
አስፈላጊ ጠባይ ነው። አቶ ይልማ እርሶም በአስተዳደር ሙያ ውስጥ የማኔጅመንት ባለሙያ ሆነው ጠበቅ ያሉ ጉዳዮች ላይ የመጻፎን የመወያየቶን ያህል ጽሁፎችን ተመልክቻለሁ። ሌሎች በሚያደርሱትም ላይ ያን ስሜት የሚያንጸባርቁ ለመዝናናት ጥሩ ቦታ የሚሰጡ ይመስላል። ልክ ይሆን ግምቴ?
በጣም ትክክል ነው። እኔ ስጽፍ ሁልጊዜ ከብርሃኑ ሳይድ ነው የማየው። የተጨናነቀ ጽሁፍ አልወድም በሆነ እና ጠንከር ያለ ርዕስ ላይ ውይይት እንኳን ስናደርግ በዛ ውስጥ አንዳንድ ቃላቶችን የመወርወር አንባቢውን ደግሞ ፈታ የሚያደርግ የሚያስደምም ነገር መጨመር ምንም ኃጢአት የለበትም። ጥሩ ነገር ነው። እንደውም ያ ማስተላለፍ የምትፈልገው መልእክት እንደውም ተቀርጾ የሚቀረው በእንደዚህ አይነት ሁኔታ ስታቀርበው ነው እንጂ እጅግ በጣም በጠነከረና በከረረ ሁኔታ መጻፍና መነጋገር ለማንም አይጠቅም።
አቶ ይልማ አዳሙ ከሎስ አንጀለስ ከተማ ቀደም ብዬ እንዳስተዋወቅኩት በሚቀጥለው ውይይታችን ግራና ቀኝ በተቀናቃኝነት የሚታዩት ወገኖች በሚኖሩበት ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። ለጽሁፎም ለውይይቱም አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ስለተሰጠኝ እድል አሉላ።